ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል የሁለት ኢትዮጵያውያን ደራሲያንን ስራዎች እንዳሳለን። በቀድሚያ በከበደ ሚካኤል ግጥሞች ላይ ተንተርሶ በሃማ ቱማ የቀረበውን የከበደ ጉዞ፣ በማስከተልም የቀኝ ጌታ ዮፍታሄ ንጉሴን ስራዎች በሚመለከት በዮሐንስ አድማሱ የቀረበውን ጽሑፍ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቀድሚያ ዜናውን በድጋሚ እነሆ። የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ የወያኔን የእስረኞች ፍቺ አስመልክቶ መግለጫ አወጣ። አማራና ኦሮሞውን ለመከፋፈል የሚደረገው የወያኔ ጸረ ሕዝብ ቅስቀሳ ተባብሶ ቀጥሏል። የሩዋንዳው መሪ ካጋሜ የኢትዮጵያ ጉብኝት አነጋጋሪ ሆኗል። ለእነዚህና ለሌሎችም ዜናዎች ዝርዝሩን እነሆ። የወያኔ ፕሬዝዳንት የምህረት ሰነዱን እንደፈረመ አንዳርጋቸው ጽጌና ወደ 700 የሚጠጉ እስረኞች ይፈታሉ የሚለውን ዜና መሰረት አድርጎ የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ በላከው መግለጫ አንዳርጋቸውንም ሆነ ሌሎችንም በህገወጥ መንገድ አስሮ የቆየው ወያኔ ይቅርታና ምህረት ጠያቂ መሆን አለበት እንጂ ምህረት ሰጪ ሊሆን ከቶም አይገባውም ሲል ኮንኗል። ከለንደን መጥቶ አዲስ አበባ ላይ ለሽብር መጣህ ቦምብ ልታፈነዳ ነው ተብሎ አሁንም በእስር ላይ ያለው አበበ ወንድማገኝ ባላጠፋሁት አጠፋሁ ብዬ ይቅርታና ምህረት አልጠይቅም በማለት የተፈረደበትን 12 ዓመት ሊጨርስ ተዘጋጅቶ አሁንም በእስር ላይ እንዳለ የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ጠቅሷል። ካፒቴን በኃይሉ ገብርኤል ዓመታት በዝዋይ ጨለማ ክፍል ታስሮ የቆየው ጌታ አስራደ፣ የኢሃፓዎቹ እና በራሽ ፈርታ ተስፋዬ ከበደና ብዙዎቹ አሁንም ደብዛቸው ጠፍቶ እያለ እስረኛ በአዲሱ ሹም ተፈታ ብለው ሊጨፍሩ የሚቀጡትን ያወገዘው ኢፖዋኮ፣ በሀገርም በውጭም ያሉ የሰብአዊ መብት ተቆርቋሪ በሉን ባይ ኮሚቴዎች ከፖለቲካ ራሳቸውን ማራቅ አቅቷቸው መገኘታቸውንም አውግዟል። ኮሚቴው አምነስቲ የተባለ ሂውማን ራይትስ ዋች ወይም ኢሰመጉ ሁሉም ባላቸው የፖለቲካ መስመር የተነሳ በኢሃፓና በተለይም በአማራው ላይ የደረሰውን ግፍ አላየንም አልሰማንም ብለው ማለፋቸውን ጠቅሷል። ዛሬ ሳይሆን በዘመነ ደርግም የያዙት አቋም መሆኑን የጠቀሰው ኮሚቴ በስቃይ ላይ ያሉ ብዙ ሺህ እስረኞችን ሁኔታ ሲጠቅሱ አለመስማታቸው ምስክር ነው ብሏል። ከእስር ሲፈቱም በአዳንን ሊያመሰግኑ ሲሯሯጡ ህዝብና አገራዊ ኮሚቴዎችን ጭራሹን ሳያመሰግኑ ወይም ሳይጠቅሱ ማለፋቸው ደግሞ ይበልጥ አስተዛዛቢ ሆኖ ቀጥሮ ይገኛል በሚል አማሯል። የጸረ ሙስና ህግ ድሮም የፖለቲካ በቀል ህግ በመሆኑ በዚህ ክስ ለእስር የተዳረጉት መፈታታቸው የሙስና እቴጌ መታገት ሳይሆን ተሿሚ በሆነችበት ማግስት ተገቢ ነው ብሏል። ወያኔ በወረፋ ወይም በቁጠባ እስረኛ መፍታቱንና ለፖለቲካ ጥቅም ማዋሉን ትቶ ሁሉንም የፖለቲካ እስረኛ ሳይውል ሳያድር ይፍታ ያለው የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ግለሰቦች ተፈቱ በሚል ትግሉ የሚቆም አይሆንም ሲል መግለጫውን ደምድሟል። ወያኔ አይናውጣ ዋሾና ወንበዴ ቡድን እንደመሆኑ መጠን በዚህ በዚያ ቀስቅሶ የአማራ የኦሮሞና የሌሎች በብዙ መቶ ሺህ ደረጃ መፈናቀልን እውን እያደረገ በግልባጩ ትግሬዎች በአማራው አካባቢ በሺዎች ተፈናቀሉ የሚለውን አሳሳችና የሐሰት ዜና በሰፊው እያሰራጨ ነው። ይህንና ሌሎች ጸረ አማራ ጸረ ኦሮሞ ቅስቀሳ የወሰነው የወያኔ የመቀሌ የምስጢር ስብሰባ አማራና ኦሮሞን ካለያየን የወያኔ ውድቀት ይመጣል የሚለውን የሟቹን መለስ ዘይቤ በመከተልም ነው ተብሏል። ይህን የመከፋፈል ግብ በተከተለ ተቃዋሚውንም በጎጥ በመከፋፈል መንቀሳቀስ በተባለው መሰረት ደካማ ቡድኖችን መጋበዝና አገር ወዳዶችን መነጠል ማራቅ በሚለው በስራ ላይ ማዋል ተጀምሮ ከወያኔ የተለየ ፖለቲካ የሌላቸው ጸረ አማራ ዘረኞች ናቸውና እነ ሌንጮ ሲጋበዙ ብርጋዴር ጀነራል ከማል ገልቹንም ለመመለስ ባለበት በኡጋንዳ ድርድር መጀመሩም ሊታወቅ ተችሏል። ወያኔ ይጠራናል ብለው የሚጠብቁ ኢትዮጵያዊ ቡድኖች ወረፋ መጠበቅ ያለባቸው ይመስላል ያሉ ታዛቢዎችም የፖለቲካ ምህዳሩን ማስፋት በሚል ልፈፋ ወያኔ የራሱን የቡችላ ዝግጅቶች በቅድሚያ ሊሰበስብ በመጣር ላይ መሆኑንም አጋልጠዋል። አንዳንድ ቡድኖች ለወያኔ ሰለባ ሊሆኑ ዝግጁ በመሆናቸው በውስጣቸው ያሉ አገር ወዳዶች ሊለዩአቸው ተነስተዋል የሚል ተቆማም አለ። በሀገራችን ባህል ቀዳማይ እመቤት የሚል ልምድና ፈሪጥ ያልነበር ሲሆን ወያኔ ይህን የጀመረው አዜብ በመድረክ በቅብላ ይህን ያን እሰራለሁ በሚል ዝርፊያውን ለማመቻቸት ነው ያሉት አዛቢዎች ያዲሱን ሹም ሚስት ሚና በቀዳማይ እመቤትነት ሰይሞ ለማስፋት የሚደረገው ጥረት የተለየ አይደለም ብለዋል። ይህ ከአሜሪካ የተቀዳ አጉል ልምድና ሲያሜ አዜቢዛ የጸረ ኤድስንና የብዙ ኮሚቴዎች ኃላፊ በመሆን ብዙ ሚሊዮን ብር መስረቋልም ተክሰዋል። በአውሮፓ ሀገሮች ያውም የጠቅላይ ሚኒስትር ምርጫ በሚካሄድበት ቀዳማይ እመቤት የሚለው ነገር እንደሌለ የተከሱ እነዚህ ታዛቢዎች ሁሉ የኢትዮጵያ ህዝብ ያልመረጠውን ጠቅላይ ሚኒስትር ሆነ ሚስቱን ጌታ እመቤት ብሎ መቼም የሚጠራ አይደለም ብለዋል። የምስራቅ አፍሪካን የፖለቲካ ሁኔታ በቅርብ የሚከታተሉ የፖለቲካ ወቂዎች የሻቢያ ወዳጅ ሆኖ የቆየው የሩዋንዳው አምባገነን ፖል ካጋሜ የወያኔን አዲስ ሹም ሊጎበኝ አዲስ አበባ መምጣቱ አንድም ወያኔን ከሻቢያ ለማስታረቅ የተጀመረው ጥረት አካል በመሆን ነው ሲሉ፣ በሌላ በኩል ደግሞ አዲሱ ሹም ብቃት ያለው መሪ ነው በሚል ለማሻሻት በሚካሄደው ሰፊ ጥረት በአሜሪካ ግፊት የተደረገ ነው ብለዋል። አዲሱ ጠቅላይ ሚኒስትር ተቀባይነትን እንዲያገኝ የሚደረገው የተቀነባበረ ሴራ ግን በራሱ በወያኔ እየተደናቀፈና የወያኔ አክራሪ ክፍሎችና ድረገጾች በጠባብነት እየተደፈቁና ጸረ ኢትዮጵያ መስመርንም እያስተጋቡ ናቸው ሲሉ አጋልጠዋል። በኢትዮጵያ ሴቶች ላይ የሚፈጸመው በደል ከአመት አመት እየጨመረ መሄዱ እጅግ አሳሳቢ ሆኗል። ትምክህተኛውና ወንጀለኛው የወያኔ አገዛዝ ይህንንም እያስፋፋና እየረዳ ነው ተብሏል። በወጣት ሴቶች ላይ በሚደርሰው በደልና ግፍ ዋና ተጠያቂ ሆነው ያሉት የወያኔ ካድሬዎችና ባለስልጣናት ናቸው ያሉት አዛቢዎች በሴቶች ላይ በደል የሚፈጽሙ፣ አሲድ የሚረጩ፣ ሴቶችን የሚደፍሩ የሚደርስባቸው ቅጣት ይህ ነው የሚባል አይደለም ከማለታቸው በዘረኝነት ሚዛንም ከቅጣት የሚያመልጡ ብዙ መሆናቸውን ጠቅሰዋል። የወያኔ ወታደሮች ልዩ ኃይልና አጋዚ ሴቶችን እንደሚደፍሩ በተደጋጋሚ የተጋለጠ ነው። በወያኔ እስር ቤቶችም እስረኞችን መድፈር የተለመደ መሆኑ ተጋልጧል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃለላል።
የከበደ ጉዞ ህይወት ጉዞ ነው። ረጅም ጠመዝማዛ ባለውጣ ወረድ ትግልም ህይወትን ገላጭ ነውና አድካሚ ጉዞን ያዘለ ነው። አለመታደል ሆኖ ዛሬ ትግልን ሳይኖሩ ማለትም ጉዞን ሳይጀምሩ ጉዞን የሚተቹ በዝተዋል። ታገሉ ታከቱ አለን ይላሉ፣ ግን የደረሱ መቼስ አሸነፉ ይላሉ። የፍልስጤሙ ዝነኛ ገጣሚ ዳርዊሽ በመታገል ሞትንና መርሳትን አቸነፈ። በመኖራችን ትግል በመከተላችን ደግሞ በጠላት ላይ የነገን ድል አበሰርን ነበር መልሱ። ትግል ህልውና ነው። ሰውን ሰው የሚያደርገው ጸንተው የታገሉ ቢሰውም ያው ናቸው። በትግል መሞት ህይወት ዳግም ትንሳኤ ልደት የሚባለው ለዚህ ነው። ረጅምና ከባድ ጉዞ ህይወትን ገላጭ። ከባድ ጉዞ ባንድ በኩል በሌላ ደግሞ አቶ ከበደ ሚካኤልን ለመዘከርና የተጓዙበትን ውጣ ውረድና ብርሃነ ህሊናቸውንም ለማስታወስ ነው። እሳቸውም ቢሆኑ ባንድ የታሪክ አጋጣሚ መንገድ ስተው እንደነበር ሳንረሳ።
ጋሪጣና ሽሟጣጭ አንድ ነው ባሪያቸው፣ የሚያልፈውን ሁሉ በመቦጭቃቸው። ጋሪጣስ ቦጭቆም ያስቀራል በጥሶ አሽሟጣጭ ክፉ ነው ይከተላል ነክሶ
ለኢትዮጵያና ለህዝቧ ቆርጠው የታገሉትን ነጋ ጠባ በመወጨቅ ዘመቻ የተካኑ ብዙ ናቸው። ዛሬም ድርጅቶችን ባሉባልታ እያጠቁና እየሰነጣጠቁ አሉ። ህልውናቸው ክህደት ነው። ነፍሳቸው የምትንቀሳቀሰውም ሌሎችን በማጥቃትና ሰማዕትን በማንቋሸሽ ነው። ተቃዋሚ ድርጅቶች መሃል ሰላምና ስምረት እንዳይሰፍ ከወያኔ ቅጥረኞች ባልተናነሰ ይራወጣሉ። ደርግና ወያኔ ለምሳሌ በኢሃፓ ላይ የነዙትንና እየነዙ ያሉትን ሁሉ ነፍስ ዘርተውበት ያናፍሳሉ። በሰበብ አስባቡ ከየድርጅቱ የኮበለሉ ደግሞ የዚህ ዘመቻ ወዶ ገባ ጀሌዎች ሆነዋል። መበጨቁ ቢያከተም ደግ ነበር። በዚህ አሳዛኝ ስምሪት ላይ ላሉት ደግሞ አቶ ከበደ ሚካኤል የሚከተለውን ብለዋል።
ትምርት ካልጨመረ በተፈጥሮ ወቀቱ ሕፃን ልጅ ይሆናል ሰው ከነሽበቱ።
ደግሞ ደጋግሞ ተመክሮን ዘንግቶ ሕፃን መሆኑና ለጠላት ማመቸቱ ማብቃት ያለበት ነው። ማወቅ መማር የሚገባቸው የወያኔ ሰለባ ሆነው ባሉታዊና አፍራሽ ጎዳና ይነጉዳሉ። ይህ ሁኔታ ካልተቀየረ የህዝብ ትግል ድል የነገ የነገ ምኞት ሆኖ ይቀርብናል።
ብዙ ሰዎች አሉ ባህሪያቸው የከፋ፣ አዋቂዎች ተብለው ስማቸው የጠፋ፣ በእውቀት ተመስግነው በጣም የተማሩ፣ ጥበብን እውቀትን የተመራመሩ፣ ግን በህይወታቸው በዓለም ላይ ሲኖሩ ብዙ መጥፎ ስራ በሰው እየሰሩ ተሰድበው ተጠልተው ተንቀው የቀሩ።
ዛሬ የህዝብ ጎራን መሰረታዊ ድክመት ስንመረምር አዋቂዎች ተብለው ብዙ መጥፎ ስራን የሚሰሩ መበርከታቸው መሆኑን መካድ አንችልም። ባህሪያቸው መክፋቱ ብቻ ሳይሆን በጥቅም በመገዛት ቤት አለን ንግድ አለን በሚል አያሌዎች ከአገር ጠላት ጎራ ተሰልፈዋል። ባንዳ ይበረክታል አርበኛ ግን ይሞታል የሚለው ግንዛቤ ከአጼው ጊዜ ጀምሮ ሀቅ ተብሏልና ከመኖር መበርከት ባዮች ሁሉ ጭፍን አድርባይነትን ሲያቅፉ የሚያፍሩ አልሆኑም። ወያኔን ጊዜ እንስጠው እንድታገሰው ያሉ ሁሉ ለአረመኔው አገዛዝ ደጋፊ ሆነውለታል። ወደ ትጥቅ ትግል መሰማራት ኃጢአት ነው ያሉት ሁሉ ወደዱም ጠሉም ወያኔን ረድተውታል። ዛሬ ምንም አዎንታዊ የሁኔታ ለውጥ በሌለበት ከወያኔ ጋር እርቅና ሰላም የሚሰብኩ መቻቻልን የሚመክሩ ወደዱ ጠሉ ሁሉም በተጨባጭ የወያኔ አጋሮች ናቸው። ደሟቹ ጸረ ህዝብ ከልብ ያለቀሱ የሚናቁ ናቸው። አወቅ ተመራመር በቃን መጠቅን ባይ አንዳንድ ምሁራን እውቀታቸው ዜሮ እየሆነና መጥፎ ስራ እየሰሩ በህዝብ ተጠልተው ተሰድበውና ተንቀው እየቀሩ ናቸው። የዶክተር ፕሮፌሰር ታፔላ ለጣፊዎች ዝናቡ ሲያባራ ባሩድ ሽታ ሳይደርሳቸው ሰልፋቸው ህዝባዊ አልሆን እያለም ማስቸገሩ የሚደበቅ አይደለም። ይህም ማብቃት ይኖርበታል።
አውቃለሁ ትላለች እውቀቷን በታትና ትልፍልፍ እብድ ነች እመት ድንቁርና የጥፋቷ ብዛት ልክ የለውምና።
አላዋቂ ሳሚ ይላል የአገራችን ሰው። ከሁሉም የሚከፋው ደግሞ አለማወቅን ራሱን አለማወቅ ነው። ጥራዝ ነጠቆች ታሪክን ከመማርና ከማወቅ ፈንታ የድርጅቶችንም የትግልንም ሆነ በጣሙን የከፋው ደግሞ የሀገርንም ታሪክ አጣመው ይጽፋሉ። ኢትዮጵያ ህልውና 100 ዓመት አይሞላውም። አማራው ህዝብ ጨቋይ ነው። ኢትዮጵያዊ አይደለንም። ኢትዮጵያ ቅኝ ገዢ ናት። ኢሃፓ አገር አስገነጠለ። ህዝብን ለትግል ተነሳ ብለው አስጨረሱት። ወያኔ አገር ወዳድ ነው ወዘተ የሚሉ አሉ። ማለት ብቻ ሳይሆን አያሌ መጻሕፍትም በወያኔ እርዳታና ድጋፍ ተጽፈው ተሰራጭተዋል። ህዝብን እርስ በርስ የሚያጣሉና በውሸት ታሪክ ላይ የተመሰረቱ መጻሕፍትም በሰፊው ተሽጠዋል። ያበደ ድንቆርና
ደግና ክፉን ያደባለቀ መንፈሱ ለይቶ ፍርድ ካላወቀ ድካሙ ከሆነ ለጌጡ ለልብሱ ልፋቱ ከሆነ ስኪሞላ ከርሱ ካላቀረበለት ህሊና ወቀሳ በምኑ ይበልጣል የሰው ልጅ ከንስሳ?
ዛሬ በኢትዮጵያ ህዝብንና ሀገርን የጎዱ ከርሳደሮች መበርከታቸው ምስጢር አይደለም። ደርግ ደማደር ተብሎ ነበር። ደም ያክለፈለፈው አረመኔ ቡድን ነበርና ፕሮፌሰር አስራት ደግሞ ሆዳም ብለው ለወያኔ ያጎበደደውን ከሰው ነበር። ለትግል ወይም ለተቃዋሚ ድርጅቶች አዋጣ ሲሉት መናጢ ድሃነኝ እያለ ለወያኔ ባዛርና ገንዘብ አምጡ በሺና በሚሊዮን ደረጃ ሲከፍል የሚታየውን ነው። ልፋቱ ለግል ጥቅሙና ለከርሱ ብቻ የሆነውን ስንቱ ነው ሮጦ ለወያኔ ግድብ ገንዘቡን የለገሰ? ከዚህ ውስጥስ ስንቱ ነው ለተቃዋሚ ድርጅቶች ይመቸኛል ላለው መርጦ ገንዘብ የሰጠ? ድርጅቶችን ምንም አልሰሩም ብሎ አጥብቆ ተቹ መቼ የሚወቅሰውን ድርጅት በሚገባ ረዳ? ፍጠኑ ሙቱሉን የሚባሉትን ድርጅቶችስ ማን ደጀን ሆናቸው? በግንቦት 20 ድግስ አስረሽ ምጪው የሚለው ራሱን ስደተኛ ባይስ ቁጥሩ ብዙ አይደለም? የብዙዎች እንስሳነት ለከርሳቸው በማደራቸውና ያገራቸውንና የወገናቸውን የሰቆቃ ጩኸት አልሰማ ከማለታቸው የሚታይ ነው። ሰው ህሊና ከሌለው እንስሳ ነው። ህሊናውን ማጅራት መጥቶ ራሱን ለወያኔ የሚሸጠውም እንስሳ መባሉ ትክክል ነው። ቤት ሰርቻለሁ፣ ንግድ ፈቃድ ሰጥተውኛል፣ በህይወትም በሁሉም ስግብግብነት ከርስን ከአገርና ከወገን ማስቀደም በሆድና በፍርሃት መሸነፍ ይህ ሁሉ ያሰድባል፣ ያስወቅሳል፣ አገርን በጣም ይጎዳል። ለሆዳም አገሩ ሆዱ የተባለው ሐቅ ነው።
አንዳንድ ሰው አለ መንፈሱ ደካማ፣ ደጋግመው ሲነግሩት ምንም የማይሰማ፣ ዘርዝረው ሲያስረዱት አዳምጦ ጨርሶ ጥያቄ ያመጣል እስር ተመልሶ። የእውቀቱ መደንዘዝ ያሰኘዋል ከቶ፣ ውስጡን የሚሰራጭ በደም ስሩ ሞልቶ፣ ቀዝቃዛ ውሃ ነው ደም መሆኑ ቀርቶ።
ስለ ወያኔ ማንነትና ምንነት ከሀያ ዓመታት ያላነሰ ያውም በደም የተገበየ ተመክሮ አለን። ወያኔ ስልጣን ከመድረሱ በፊትም ስለ ጸረ ኢትዮጵያነቱ በቂ ቅስቀሳ ተደርጎ ማስጠንቀቂያም ተሰጥቶ ነበር። ሰሚው ብዙ አልነበረም። መርዘኛውን እባብ በኪስ የከተቱና መለስን ከነጨፍሮቹ ልጆቻችን ናቸው ያሉም ነበሩ። ተማሪዎች ተቃውመው ሲገደሉ፣ ወያኔና አጋሮቹ በኢሃፓዎች ላይ ተረማምደው ለስልጣን ሲበቁ እባብን በእንጭጩ ከማለት ፈንታ ለልጆቹ ጊዜ እንስጣቸው ብለው የተሟገቱም ብዙዎች ነበሩ። ከመቅጽበትም የየብሔረሰብ ቡድን አቋቁመው ከወያኔ ጎን ተሰልፈዋል። ይህ ሁሉ ያኔ ነው። ዛሬስ የተለየ ሁኔታ አለ? አንድ እርምጃ ወደፊት ሁለት ወደ ኋላ ነውን? ነው አይደለም ብሎ ንጥር ባለ ሁኔታ መደምደም ከባድ ነው። የታሪክ ጎማ በአስፋልት ሁሌም አይጓዝምና ውጣ ውረዱ ኮረኮንቹ ብዙ ነው። ወያኔ ጸረ ሕዝብና ጸረ ኢትዮጵያ መሆኑ መነገር ብቻ ሳይሆን በገቢርም በንጹሃን ደም ታጅቦ የተረጋገጠ ነው። ይህን ሐቅ መቀበል አቅቷቸው አንጎላቸው ደንዝዞ ዛሬ ነገ ከወያኔ እርቅን፣ ከወያኔ ሰላምን፣ ከወያኔ ለውጥን የሚጠብቁ እውነትም ደማቸው ቀዝቃዛ ውሃ ነው። ሞኝን ሳይወለድ ማስወረድ ወደሚል ጽንፍ ባንሄድም በቁማቸው ሞተዋል ማለትም ይቻላል።
አይገኝም ከቶ ቢፈልጉ ዞሮ፣ መስማት ከማይፈልግ የባሰ ደንቆሮ።
ከተመክሮ የማይማር ሲነግሩት የማይሰማ ለአገር የማይበጅ ዜጋ ነው።
እንዳይነጋ እንዳይመሽ ብልሃት ተገኝቶ ጊዜውን መከልከል እንዳይቻል ከቶ እንዲሁም ባለም ላይ አለ ብዙ ነገር በዚያም በዚህ ቢሉት መሆኑ የማይቀር ምኞት ያረገዘው አይቀርም በከንቱ የሚወለድበት ይደርሳል ሰዓቱ
ሁሉ ነገር ቀደም ሲል የተወሰነ ነውና የሰው ልጅ ጥረትና እንቅስቃሴ ምንም አንደምታ አይኖረውም ማለት ባይቻልም የሚሆን ነገር መሆኑ ደግሞ ሐቅ ነው በጋዋ በባዶ ምኞትን መጋለብና ሊሆን የማይችለውን ይሆናል ብሎ መገመት መጠበቅ ከባድ ስህተት ነው መሆኑ የማይቀርንም ክስተት ደግሞ ራስን አሞኝቶ አይሆንም ማለት ሌላ ከባድ ስህተት ነው ወያኔ መሆኑ እየታወቀ አገርን ሊያጠፋ የመጣ ቡድን መሆኑ ግልጽ ሆኖ እያለ አገርን ለባዕዳን የሚሸጥ ከሃዲ ቡድን መሆኑ በገቢር ተረጋግጦ የቀረበ ሆኖ ጸረ ሕዝብ አፋኝ ዘረኛ ቡድን መሆኑ ለዓመታት የታየ ሆኖ ሳለ ወያኔ ሌላ ይሆናል ይሻሻላል ቁንጮ ሞቷልና ይቀየራል ብሎ ማሰቡና ማለሙ ዜጋን የሚያዘናጋ ነው ወያኔ ተለመነ ወይም እግዚኦ ተባለ ከወያኔነቱ ከቶም አይቀየርም ያሳደገ ሰይጣን ሳይገል አይተውም እንደተባለው ነው መለስን ተካ የተባለው ግለሰብ ስልጣን አልባ አሻንጉሊት ነው ለሱ ጊዜ ንስጠው ያሉና የቋመጡ ሆዳሞች ራሳቸውን አጋልጠዋል ቀለዋል ስልጣን ዛሬም ቢሆን በዘረኛው ወያኔ እጅ ነው በረከትና ስብሐት ቢራቆቱም መሰረታቸው ወያኔነት ነው ወያኔ ከስልጣን እስካልተወገደ ድረስ ወያኔነቱ የማይለወጥና የማይቀር ነው
ምኞት ያረገዘው አይቀርም በከንቱ የሚወለድበት ይደርሳል ሰዓቱ
ባለነፍጦች ለስልጣን በቅተው በደም እየታጠቡ ሲያጓሩ ነገር ዓለሙ አበቃ ብሎ መንበርከክ መብትና ሀገርን የሚያሳጣ ይሆናል ኢትዮጵያ ሀገራችን ለባዕዳን አልገዛ በማለቷ አያሌ ጠላቶችን እስከዛሬ አፍርታለች በነጻነቷ በምሳሌነቷና በአፍሪካ ባላት ሚናና ሚዛን የሚጠሏት ብዙ ናቸው ምዕራባውያን በአፍሪካ ተላልቅ አገሮች የሚባሉትን መበታተን የሚፈልጉ ናቸውና ኢትዮጵያ በእይታቸው የገባች ናት መበታተኗን ይፈልጋሉ መዳከሟን ይፈልጋሉ የኤርትራን መገንጠል እንደደገፉ ሁሉ ሌሎችም በግንጠላ ጎዳና ቢሄዱ ቅር የሚላቸው አይደለም የአፍሪካ ትልልቅ አገሮችን ማስጎንበስ መገነጣጠል ይጠቅመናል ብለው ደምድመዋል ሱዳንን ገነጣጥለዋል ናይጄሪያንና ኮንጎንም ለመገነጣጠል እየጣሩ ናቸው የኢትዮጵያን ገንጣይ ኃይሎች የሚረዱት ምዕራባውያን ናቸው በዚህ በኩል ወያኔን ይታደጋሉ በሌላ በኩል ደግሞ የነሱ ሎሌ የሚሆኑትን ተቃዋሚ ነን ባዮች ይረዳሉ ይህን ማወቅ ያስፈልጋል ኢትዮጵያ ሀገሬ ብሎ ጸንቶ የሚቆም ኃይል ወዳጃቸው አይደለም ኢሃፓ አክራሪ ብሔረተኛ ተብሎ የሚወገዘው ለባዕድ ተንበርክኮ አገርን አሳልፎ ስላልሰጠ ነው ያም ሆነ ይህ ግን የወያኔ ሽንፈት ዛሬ ባይሆን ነገ እውን የሚሆን ነው የጊዜ ጉዳይ ነው የህዝብን ቆራጥ መነሳሳትና አመጽ የሚጠብቅ ነው የህዝብ ምኞት የወያኔን ውድቀት ማየት ነውና ዛሬ ባይሆን ነገ ወያኔ ይወድቃል ይህን ማመን ያስፈልጋል በህዝብ አቸናፊነትና ድል አድራጊነት ላይ ምንም ጥርጣሬ ሊኖር አይገባም
ሐሳቡን ሰመመን ወስዶ የመለሰው ቆይቶ ይነቃል የተታለለ ሰው
ያርገው
ሀብታምን በሀብቱ ሁሉም ሰው ሲያደንቀው ከየት እንዳመጣ ማንም አይጠይቀው
ሐቅ
ጎዶሎ ከሆነ የሰው ልጅ እውቀቱ ድካሙ ብላሽ ነው ሥራው ሁሉ ከንቱ
ተጨማሪ የሚያሻው አይደለም ያለውን ተጨባጭ ሁኔታ መገንዘብ መቻል አለብን ያለፈው ታሪክ ዋጋውና ሚዛኑ እንዳለ ሆኖ
ወደፊት ነው እንጂ ለቱ የሚነጋ ያለፈው ከንቱ ነው ምንም የለውዋጋ
ማለትም ምናልባት አስፈልጊ ይሆናል የወያኔ አገዛዝ በህዝብ ትግል የሚገረሰስ መሆኑን ማመን ወሳኝ ነው ይህ እምነት ትግልን ያቀጣጥላል ወደ ድልም ያመራል ጉዞው ከባድ ነው ግን መጨረሻው የህዝብ ድል ነው ጌታ ይፍታሄ ንጉሴ ከዮሐንስ አድማሱ ኮከብ እንኮከብ ይሄይስ ክብሩ የሚል የኖረ የግዕዝ አባባል አለ። አንዱ ኮከብ በብርሃኑ በግዘፉ በጠቅላላ ተፈጥሮ ከሌላው ኮከብ ይበልጣል። እኔን የሚያስገርመኝ ይሄ አይደለም። አንዳንድ ከዋክብት አሉ በተለየ አጠራር ተወርዋሪ የምንላቸው። በሌሊቱ ህዋ ውስጥ ካንዱ ማዕዘነ ሰማይ ወደ ሌላው ተወርውረው ብልጭ ብለው ይጠፋሉ። ይኩሉም የሆነው በቅጽበት ነው። ያንን በጨለማው ግርማ የተዋጠውን ህዋ በብርሃን ጎርፍ ሰንጥቀው አጥለቅልቀውት ይጠፋሉ። ተመልካችም ከመገረም በሚመነጭ ዝምታ ይዋጣል። በኢትዮጵያም የስነ ጽሑፍ ህዋ ውስጥ ዮፍታሄ ንጉሴ አንድ ታላቅ ተወርዋሪ ኮከብ ነበረ። ብሩህ ነጸብራቁ ውበቱና ድምፁ አንድነት ተሰምተው አንድነት ቢበርቁ የሚያውቅለት ጠፍቶ ምስጢሩን አካቶ ተወርዋሪ ኮከብ በራሱ ነበልባል በራሱ ነዲድ ተቃጥሎ የጠፋ ተወርዋሪ ኮከብ በምናየው ሰማይ ነበረ በይፋ። አሁን ነበረ በዚያ ቅጽበት በሆነው የጽሑፉ ዘመን ዮፍታሄ የኢትዮጵያን የስነ ጽሑፍ ህዋ በቅኔ በግጥም በመዝሙርና ተውኔት የብርሃን ጎርፍ ሰንጥቆ አጥለቅልቆት ጠፍቷል። ዛሬ የሚያሳዝነው የዚህ ተወርዋሪ ኮከብ ተጽዕኖ በዘመናችን መጥፋቱ ነው። ስለ ዮፍታሄ ንጉሴ በህፃንነቴ እናት አባቴ ሲያወጉ ሲወያዩ አንዳንዴም ሲከራከሩ ሰማ ነበር። በተለይ አባቴ ከዮፍታሄ ንጉሴ ተውኔቶችና መዝሙሮች ውስጥ በቃሉ የሚያስታውሳቸውን ስንኞች ሲያንጎራጉር እየሰማሁ ዮፍታሄ ፍቅር በህፃን ልቦናዬና ስሜቴ ተሳለብኝ። ያኔ ከሰማኋቸው ትዝ የሚሉኝ አንተ ባላጎዛ ጎራዴ ግዛ እና ወላድ ኢትዮጵያ ለልጆቿ ብላ እጅግ ሳይጠሩባት ሳይዘሯት አብቅላ የተባሉት መዝሙሮች ናቸው። ሁለተኛው በጣም ጠሊቅ መዝሙር ነው። ጠሊቅነቱን የተገነዘብኩት ከደኩ በኋላ ነው። ያኔ መዝሙሩ ይመስጠኝ የነበረው በቃላቱ ጣዕመ ዝማሬ ነበር። የፊተኛው መዝሙር ግጥሙን በሙሉ ላገኘው አልቻልኩም። የኋለኛው ግን ብርሃንና ሰላም ይባል በነበረው ጋዜጣ በሙሉ ተጽፎ ስላገኘሁት ከዚህ ቀጥሎ ጽፌዋለሁ። ወላድ ኢትዮጵያ ለልጆቿ ብላ እጅግ ሳይጥሩባት ሳይዘሯት አብቅላ ስንዴውን ጠብቃ እንክርዳዱን ነቅላ ስትመግበን አየን በፀሐይ አብስላ ምሳሌ ዘር አገራችን ንጹህ ዝናብ መንግስታችን በመልካሙ ዘር ላይ እንክርዳድ ሲዘራ ታሳድገውና ከእንክርዳዱ ጋራ ገለባ ሲቃጠል ገበሬ ሲያበራ ታቃጥለዋለች እንክርዳዱን አብራ ምሳሌ ዘር አገራችን ንጹህ ዝናብ መንግስታችን አይዞህ የኛ ጌታ ነገህን አትርሳ አለስልሰህ ዝራ የስንዴውን ማሳ የተዘራችው ዘር ፈርሳና በስብሳ ታፈራለች ፍሬ ሙታ ስትነሳ ምሳሌ ዘር አገራችን ንጹህ ዝናብ መንግስታችን በጊዜው የዘራ መልካም ዘር አትርፎ ከገበሮች ጋራ ማታ ከጥላ አርፎ በቸርነት ታጥቆ በቅን ተሰልፎ ደግሞ ዘሩን ዘራ መከር አሳልፎ ምሳሌ ዘር አገራችን ንጹህ ዝናብ መንግስታችን። ኋላም ትምህርት ቤት ከገባው በኋላ በተለይ ሁለተኛ ደረጃ በነበርኩበት ጊዜ በብላታ ምርስ ያዘን ሰዋስው ውስጥ የዮፍታሄ ቅኔዎች ግጥሞችና መዝሙሮች አልፎ አልፎ ተጠቅሰው በማግኘቴ በቃሌ አጥንቼ እንደ ዳዊት እደግማቸው ነበር። መጀመሪያ ምናቤን የመታው ስሜቴን የነካው የዮፍታሄ የቋንቋው ኃይልና ውበት ነበር። ኋላም ስለ ቅኔም ሆነ ስለ ግጥም አንዳንድ ነገር ከገረጫጨፍኩ በኋላ ያን መጀመሪያ ምናቤን የመታውን ስሜቴን የነካውን የዮፍታሄን የቋንቋ ውበት መመርመር ጀመርኩ። የዮፍታሄ ስንኞች መቀነባበር የዘይቤው ወይንም የስለምኑ መተባበርና መዋሃድ በስተቅኔውም በኩል የሰምና ወርቁ የውስጠ ወይራው የሰም ለበሱ የህብሩና የምርምሩ አካሄድ እስከ ዛሬ ከተነሱት ገጣሚዎች ሁሉ ዮፍታሄን የተለየ ያደርጉታል። የዮፍታሄ ርቀቱ በኪነት ስራው ሁሉ ከሀብተ ትንቢት ጋር የተሳላው የዘይቤው ወይንም የስለምን ስልቱ ልዝብ በመሆኑ አይቆስልም ወይም ሌላ ሊቀዳው አይችልም። ወጥነቱ የተመሰረተው በዚህ ላይ ነው። ንጹህ የኪነት ወጥነት ነው። የዮፍታሄ ስንኞች ተተንትነው ውበታቸው አይረክስም፣ ነጋነታቸው አይጠፋም። ከቶም በተተነተኑ ቁጥር ውበታቸው የበለጠ ያማልላል፣ ይማርካል። ምስጢራቸው አይከፈልም፣ በተተነተኑ ቁጥር የሚጎላው ርቡዕ የነበረው የምስጢር አንድነታቸው ነው። የሚስጥር አንድነታቸው ከቶ አይፋለስም። በተመረመሩ ቁጥር ውበታቸው ይበልጥ እየረቀቀ ሚስጥራቸው ይበልጥ እየጠለቀ ነው የሚሄደው። ከዓመት እስከ ዓመት ልምላሜ አበባ ፍሬ እንደማይለያቸው ጽዋት ናቸው። ስንኞቹ ሁሉ በተውኔቶቹም ሆነ በመዝሙሮቹ የተለየ የግላቸው የሆነ ጣዕመ ዝማሬ አላቸው። በውስጣቸው ቀለም፣ ድምጽ፣ መዓዛ፣ ጣዕም፣ አካላዊ ህላዊ ተባብረው ይገኛሉ። ወይንም በሌላ አነጋገር ስንኞቹ ለአምስቱ ተዋሳት አፍ አደርሰው በእነሱ አማካይነት ዘልቀው ለሐዋሳት ውስጥ ይሰማሉ። በቅኔም ሆነ በግጥም ውስጥ በጠቅላላውም በኪነት ጽሑፍ እንደዚህ አድርጎ የሚያጽፍ ተራ ተውህቦ የለም። ለነ ክፍለ ዮሐንስ፣ ለነ ስነ ጊዮርጊስ፣
ለነተክሌ ዘዋሸራ ለነዮፍታሄ ንጉሴ የተሰጠ ልዩ ድል የሚያስቀናና የሚያጓጓ ግሩም ተውቦ ነው። ዮፍታሄ ንጉሴ የተወለደው በ1897 ዓ.ም ጎጃም ደብረ ኤልያስ ነው። እዚያው ከተወለደበት አገር እየተማረ አደገ። በቤተ ክህነት ትምርቱም እጅግ ምስጉን ስለነበረ ማዕረግ ተቀብሏል። በተወለደ በ14 ዓመቱ ወደ አዲስ አበባ መጥቶ መጀመሪያ በሊጋባ ጽህፈት ቤት በኩል ይሰራ ነበር። ከዚያ በኋላ ግን በዳግማዊ ምኒልክና በተፈሪ መኮንን ትምርት ቤት በአማርኛ ቋንቋና በመዝሙር መምህርነት ሰርቶ ነበር። ቀጥሎም በቅዱስ ጊዮርጊስ ትምርት ቤት አስተዳዳሪና ዲሬክተር ሆኖ ነበር። ኢትዮጵያ በጠላት በተወረረች ጊዜ ዮፍታሄ በወለጋ በኩል አርጎ በስደት ወደ ሱዳን ሂዶ ነበር። ካርቱም ሆኖ በ1929 ዓ.ም ስለ ኢትዮጵያ በጻፈው መዝሙር ውስጥ የሚከተሉት ትንቢታዊ ስንኞች ይገኛሉ። ጎበዛዝቴ ሆይ ቆነጃጅቴ፣ ምንኛ ነደደ ተቃጠለ አንጀቴ፣ እንመለሳለን ባዲሱ ጉልበቴ፣ እናንተም ተምርኮ እኔም ተስደቴ። ዮፍታሄ ከስደቱ በ1933 ዓ.ም ተመረተ ተመለሰ። በ1935 ዓ.ም በጥቅምት ወር ለሕግ መወሰኛ ምክር ቤት ምክትል ፕሬዝዳንት ተብሎ ተሹሞ በዚሁ ላይ እስከ 1939 ዓ.ም ሰኞ ሰኔ 30 ቀን ድረስ ሲሰራ ቆይቶ ሰኞ በቢሮአቸው ሲሰሩ ውለውና አምሽተው ከቤታቸው ገብተው ከተኙ በኋላ በማግስቱ ማክሰኞ ባልጋቸው ላይ ሙተው ተገኙ። ማክሰኞ ሐምሌ 1 ቀን በመካነ ስላሴ ተቀበረ። ቀደም ብሎ ስለ ብላቴን ጌታ ህሩይ ወልደ ስላሴ ሞት ከጻፈው የእንጉርጉሮ መዝሙር የሚከተሉት ስንኞች ይገኛሉ። ሰውን ሰው ቢወደው አይሆንም እንደራስ፣ ታመህ ሳልጠይቅህ መቅረቴን አትውቀስ። ባውቀው ነው ተመጣው እንደማልመለስ፣ ይማርህ መሐሪው እስትመጣ ድረስ። አሁን ሄደ ብላቴን ጌታ ህሩይን ሊጠይቅ፣ እንዳለው በዚያው ቀረ አልተመለሰም። አወይ ጥርሴ ሞኙ ዘወትር ይስቃል ያለው ባለቅኔ በተወለደ በ42 ዓመቱ በድንገት ሙቶ ተቀበረ። ያ መዋግደ ህሊናው ኢትዮጵያ ሁናው የጽሑፍ ዘመኑን በረቂቅ የጽሑፍ ውበት የፈጀው ድንግል ሀገሬ ሆይ ጥንተ ተደንገሎ እያለ አቻካል ያላገኘላትን አገሩን የዘመረው ባለቅኔ ድንገት ሙቶ አረፈ። ያ እናጣሁ ወረታን እነ ከምሲን እነ ገድሉንና እነሱንም የመሳሰሉትን ባህሪያት የፈጠረው ባለቅኔ ክንዱን ድንገት ተንተርሶ ተኛ። ምናልባትም ቀደም ብሎ መላኩ በጎ ሰው የዮፍታሄ ዘመነኛና የወቅቱ ተቀናቃኙ ለአለቃ እልፍነህ የገጠመው የሐዘን እንጉርጉሮ ለዮፍታሄ ሞት የሐዘን መግለጫ ሳይሆን አይቀርም። ይቅር አይወራ የዮፍታሄ ሞቱ፣ ይታወቅ የለም ወይ ድምፁ በመጥፋቱ። ዮፍታሄ ንጉሴ የሞተበት ምክንያት ምን እንደሆነ እስከ ዛሬ ድረስ አልታወቀም። እኔም በበኩሌ ጠይቄ አስጠይቄ በወግ የሚነግረኝ ሰው አላገኘውም። አንዳንዶቹ እንደሚሉት ከሆነ የገደለው የከሰል ጢስ ነው። የዚያን ጊዜ ሰንደቅ ዓላማችን ጋዜጣ ረቡዕ ሐምሌ 2 ቀን 1939 ዓ.ም ቁጥር 11 ገጽ 21 ስለ ዮፍታሄ ህመምና ሞት ቀጥሎ የተጠቀሰውን አጭር ማሳሰቢያ ጽፎ ነበር። የህመሙ አኳኋን በሚገባ ገና አልታወቀም። የጤና ጥበቃ ጽህፈት ቤት ይገልጠዋል ብለን ተስፋ እናደርጋለን። እስከ ዛሬ ግን አልተገለጠም። ተገልጦም ከሆነ ማስረጃውን አላገኘውም። ዮፍታሄ ንጉሴ በመሰረቱ ባለቅኔና ገጣሚ ነው። ልዩ ገጣሚ፣ ልዩ ባለቅኔ ነው። ስሱ ነው፣ ቶሎ የሚሰማው፣ በጥብቅ የሚሰማው፣ ጠልቆ የሚሰማው የኪነት ሰው ነው። ግል ወይም የወሸኒ ስሜት ሲያልፍም አይነካው። ግጥሙ ወይም ቅኔው ገና በእንግርቡ ስሜት ይነዝራል። አፋጀሽኝ ከተባለችው ተውኔት ውስጥ የሚከተሉት ስንኞች ከአፍላ ወደ አፍላ እየተሸጋገሩ የመጨረሻው የናፍቆት ስንኝ ላይ ይደርሳሉ። አፍላቸው ሳይቀንስ አይኔን ሰው አማረው፣ አይኔን ሰው አማረው፣ የሰው ያለህ የሰው አያብር አለንጋው የሌጊዮን መሪ ልጅ እስከማዜኑ ያስማንዲዮስ መሪ አያደሙ በኔ የሳጥናኤል መሪ የቀበሮ እንግዳ በቤቱ አሳዳሪ ተበግ ተቀበሮ ቀበሮን አክባሪ ቀበሮን ወደ ቤት በግን ገደል መሪ የበግ ለምድ ለብሶ በጎች አባራሪ በቀበሮ አዋጅ አገሩን ወራሪ በለሰለሰ እርሻ አሜከላ ዘሪ እጅግ ተጠንቅቆ አባቱን አፍቃሪ አባቱን አፍቅሮ እናት አቃጣሪ እናቱን አቃጥሮ አባት አሳሳሪ አባት አሳስሮ በእናቱ መካሪ በእናቱ ላይ መክሮ አዋጅ አስነጋሪ በግራ የቆመው ሲመለስ ወደ ቀኝ እኔም በእናታችሁ ጎዳናው ሳይርቀኝ በዚያ ጊዜ እናንተን የሚያይ ሰው ናፈቀኝ። ከዚህ በላይ የተጠቀሱት ስንኞች ከተራ ወይም ከግልብ ስሜት ሊመነጩ የሚችሉ አይደሉም። በጣም ከመጨነቅ ስለሚፈጽመው ነገር በጽኑ መዋግድ ከተያዘ ከተወጠረ ስሜት እንጂ። የዮፍታይ ጽሑፍ አንዱ መለየው ሁለት ተጻራሪ ኃይል ወይም ሁለት ወይንም ስሜት ማቀናጀት ነው። ይህ ለኪነት ጽሑፍ አይነተኛ ከሆኑት ዘዴዎች አንዱ ነው። ይህም ማለት አንዱን ስሜት በሌላ በተመሳሳዩ ወይንም በተጻራሪው ስሜት ማጉላት ወይንም እንዲጠነክር ማድረግ ማለት ነው። ለአንባቢው ወይንም ለጸሐፊው እርቱ የሆነ ስሜት ከሌላ ጋራ በመቀናጀቱ እርቱ ወይንም ቀጥተኛ ይሆናል። ዮፍታሄም ሐዘንን ከደስታ ሳቅን ከለቅሶ ወዘተ እያጣመደ እያቀናጀ ጥንድ ጥንድ አርጎ ያቀርብልናል። የዮፍታሄ አንዱ የታላቅነቱ ምስጢር ከዚህ ውስጥ ክቡ ሆኖ ይገኛል። ላብነት የሚከተሉትን ስንኞች ይመለከቷል። አወይ የኔ ነገር እንዲያው ተለባብሶ መስቀል ተሰላጢን ዘፈንና ልቅሶ። ዮፍታሄ ወደ ቅኔና ወደ ግጥም የገባው የቅኔና የዜማ ትምህርት ቤት በነበረበት ጊዜ ነው። በቅኔና በዜማም ጥበብ የታሸው እዚያው ሳለ ነው። ወደ ቲያትር ዓለም ግን መቼና በምን ምክንያት እንደገባ እርግጡን ለማወቅ ለጊዜው አልቻልኩም። ይሁን እንጂ ወደዚህ ስራው ያስገባው አንዱ ምክንያት አዲስ አበባ ከመጣ በኋላ ለአማርኛ መምህርነት መመልመሉ ይመስለኛል። በዚያ ጊዜ በብዛት ተውኔት የሚጽፉና የሚያሳዩ መምህራንና ተማሪዎች ነበሩ። የሚያሳዩትም ብዙውን ጊዜ በየትምህርት ቤቱና በዘመኑ በነበሩት ሆቴሎች ውስጥ ነበረ። ለዮፍታሄ ወደ ቲያትር ዓለም መግባት ሁለተኛ ምክንያት የሆነው የጊዜው ሁኔታ ይመስለኛል። በ1900ና በ1928 ዓመተ ምህረት መካከል ኢትዮጵያ ብዙ ተፈትናለች። ደራሲያኑም የሕዝቡን ስሜት ለመንካትና ልቡናውን ለማንቃት ለማነቃቃትም ምናልባት ዋና መንገድ የሆናቸው የዘመኑ መድረክ ሳይሆን አልቀረም። ዘመኑ የጥድፊያ ዘመን ነበር። ዘመኑ የአገር ፍቅር የገነነበት ዘመን ነበር። ዘመኑ ኢትዮጵያ በብዙ ፈተና የተፈተነችበት ዘመን ነበር። እንደ ዮፍታሄ ያሉትም የኪነት ሰዎች ስለ አገራቸው በጽኑ መዋግደ ህሊና የተጠመዱበት ዘመን ነበር። ለሐሳባቸው፣ ለስሜታቸው፣ ለጭንቀታቸው መክፈያ የሆናቸው የተውኔት ጽሑፍና የመድረክ ዓለም ነበር። ይህ ሁሉ ተዳምሮ ይሆናል የቲያትር ሥራ በዚያ ዘመን ከታላቅ ከፍታ እንዲደርስ የረዳው። የቲያትር ሥራ በጣም የተወደደ የተከበረና የታፈረ ጥበብ ነበር፣ ለብዙ ሙያም ውሏል። ዮፍታሄንም ወደ ቲያትር ዓለም ከገፋፉት ምክንያቶች ከፍ ብለው የተጠቀሱት ጥቂቶቹ ሳይሆኑ አይቀሩም። ያም ሆነ ይህ ዮፍታሄ በተውኔት ድርሰትም ሆነ በሌላው አትኩሮ የሚመለከተው ወደፊትም ወደኋላም ነበር። የሚከተለው ግጥሙ ስለ ኢትዮጵያ የነበረውን ጽኑ መዋግደ ህሊናና ፍቅር አግዝፎ ያሳያል። የዘመኑን መንፈስ ሕያው አድርጎ አስቀርቶልናል። አጥንቱን ለልቀመው መቃብር ቆፍሬ ጎበናን ተሸዋ አሉላን ከትግሬ ስመኛ ድር ያለው ትናንትና ዛሬ አሉላን ለጥይት ጎበናን ለጭሬ ጎበና ሴት ልጁን ሊያስተምር ፈረስ አሉላ ሴት ልጁን ጥይት ሊያስተኩስ አገሬ ተባብራ ታልረገጠች ርካብ ነገራችን ሁሉ የምባይካብ የምባይካብ ትምህርት እንዲሰፋ አገር እንዲጠና አራቱ ጉባኤ ይነሱልንና መኮንን ደረሶ አሉላ ጎበና አገራችን ትማር አሁን እንደገና ጎበና ከፈረስ ጋራ ተነስ እንደገና። ይፍታይ ተውኔትም ሆነ ግጥም መዝሙርም ሆነ ቅኔ በብዛት መጻፍ የጀመረው አዲስ አበባ ከመጣ በኋላ ነው። ባገኘሁት መረጃ መሰረት በብዛት መጻፍ የጀመረው ከ1918 ዓመተ ምህረት ጀምሮ ነው። እስከ 1928 ዓመተ ምህረት ድረስ በጠቅላላው 16 ተውኔቶች፣ ግጥሞች፣ ቅኔዎች፣ መዝሙሮች፣ ዘፈኖችና ልዩ ልዩ ጽሑፎች ደርሷል። የጻፋቸው ተውኔቶች ሁሉ ተደጋግመው ታይተዋል። ተደናቂነታቸውም ወሰን ድንበር አልነበረውም። ለምሳሌ በ1924 ዓመተ ምህረት ሐምሌ 16 ቀን ከታዩት ቲያትሮች ዮፍታሄ ያቀረበው እጅግ ደስ ስላሉኝ ከዚህ አንዱን ክፍል ላዘጋጁ ለአቶ ዮፍታሄ ንጉሴ 300 ብር ጉርሻ ደግሞ በቀለባቸው ላይ የቀለብ ጭማሪ ተደርጎላቸዋል በማለት የዚያን ጊዜው ብርሃንና ሰላም ጋዜጣ ጽፎ ነበር። ዮፍታሄን ረፍት ምክንያት በማድረግ ሰንደቅ ዓላማችን ይባል የነበረው ጋዜጣ ስራይ ሞትን በሚል ርዕስ የተጻፈውን አተታ አስፍሮ ነበር። ሟቹ አቶ ዮፍታሄ ንጉሴ በሕይወተ ሥጋ ሳሉ ያሳዩአቸው ቲያትሮች ብዙዎች ናቸው። ከብዙዎቹ አንደኛ አፋጀሽኝ የሚባለው ቲያትር በማዘጋጃ ቤት ጽሕፈት ቤት በተቋቋመው ቲያትር ማስፋፊያ አሳሳቢነት ሐምሌ 16 ቀን 1939 ዓ.ም ከእኩለ ቀን በኋላ በማዘጋጃ ቤት አዳራሽ በታየ ጊዜ ከቲያትሩ ድንቅነት በላይ የደግ ሥራ ሠራተኛው ሲሞት አለመሞቱን አሳሰበ። አፋጀሽኝ እውነተኛ መሥዋዕትነት ያለው ቲያትር ነው። ከዚያ ቀደም በኢትዮጵያ ውስጥ የሆነውንና እድሏ ቀንቶላት የተደረገላትን ከፍ ያለ ታሪክ ገልጾ ያሳያል። ይህንንም ከመግለጽ በቀር የታሪኩን መግለጫ የሆነ በውስጡ ያለው አሰራርና አነጋገር ጠሊቅ ነው፣ ልብ ይሰብራል ብሎታል። በዚሁ ጋዜጣ ላይ አቶ በለጠ የተባለው ሰው ስለ ዮፍታሄ ሥራ ቀጥሎ ያለውን ይናገራል። ምንም አሁን ደራሲው በመካከላችን ባይኖሩ የመልካም ሥራቸው መታሰቢያ ከኛ ጋር ሆኖ ዘወትር ሲያስታውሳቸው ስለሚኖር ስለ ቲያትር መጻሕፍታቸው ጥቂት እንድናገር ይፈቀድልኝ ዘንድ እለምናለሁ። አፋጀሽኝ ለአቶ ዮፍታሄ ንጉሴ የመጀመሪያ ወይም የመጨረሻ ድርሰታቸው እንዳልሆነ መናገር የሚያሽ አይመስለኝም። ከ1928 ዓመተ ምህረት በፊት በልዩ ልዩ ምስጢራት የተቀመሙና የዝማሬ ጣዕማቸው የሰሜን ህሊና በሚመስጥ ዜማ የተቃኙ 16 ያህል ቲያትሮችና መዝሙሮች አዘጋጅተው በየጊዜው ለሕዝብ በማሳየታቸው የቲያትርና የድርሰት ሊቅነታቸው በሰፊው የታወቀ ሆኗል። ስለዚህም በቲያትር ድርሰት በመላው ዓለም ከታወቁትና ስመጥሮች ከሆኑ ጸሐፊዎች አንዱ እሳቸው ናቸው ብለን ብንናገር አያሳፍረንም። እነዚያ የቀድሞዎቹ ድርሰቶቻቸው ሁሉ ታትመው ያልተራቡ በመሆናቸው በጠላት ምክንያት ስለጠፉ ዛሬ ልናገኛቸው ባለመቻላችን የሚያሳዝነን ሳይሆን አልቀረም። ይሆንም ከነዚያ በኋላ በስደት አገርና ከተመለሱም በኋላ ይህንኑ ስራቸውን በታላቅ ትጋት ስለቀጠሉ 8 ያህል ቲያትሮችና ልዩ ልዩ ድርሰቶች አጥፋውልናል። እነዚህም እንደቀደሙት ሁሉ እንዳይባክኑና ተቆነጻጽለው እንዳይጠፉ ክቡር ፊታውራሪ ደምሴ ወልደ ማኑኤል በመልካም ፈቃዳቸው ስላሰባሰቡት እነዚህም ጽሑፎች ተሰባስበው እንዲታተሙና አንድነት ተጠርዘው ሕዝብ እንዲጠቀምባቸውና የደራሲውም ስም ሲታወስ እንዲኖር ስላደረጉ እጅግ ልናመሰግናቸው ይገባል። ከዚህ በላይ እንደተገለጸው የዮፍታሄ ድርሰቶች በጣም ብዙ ነበሩ። ከተውኔቶቹ መካከል ስመጥር የሆነችው አፋጀሽኝ የተባለችው በስደት ላይ ሳለ የጻፋት ተውኔት ናት። ከዚያ ቀደም ብሎ ስለናያ ከምሲና ስለናያ ባንቲ ቀጦ የጻፈው ተውኔት በጣም ዝነኛ አርጎት ነበር። በ1934 ዓመተ ምህረት እያዩ ማዘን የተባለ በአምስት የተከፈለ ተውኔት ጽፎ በደራሲው መሪነት ተዘጋጅቶ ታይቷል። ዮፍታሄ ቅኔውም ግጥሙም መዝሙሩም በርከት ያለ ነው። ብዙ ዘፈኖችም ራሱ ፈጥሮ አውጥቶ ነበር። ሙናይ፣ የኛማ ሙሽራ፣ አንተ ባላጎዛ ጥቂቶቹ ናቸው። ስለ ዮፍታሄ ንጉሴ በሙሉ ለማተት አያመችም። እስቲ በመጠኑ ስለ ጽሑፎቹ አንዳንድ ነገር እናውሳ። የዮፍታሄ ዘይቤ ወይንም ስለምን የማይነካው የለም። የዘይቤው ሁሉ መሰረቱ ብሉያትና ሐዲሳት ናቸው። ከዚያም ታሪክን፣ ግብርናን፣ እረኝነትን፣ የዘወትር ኑሮን፣ እጽዋትን፣ አዝርዕትን ወዘተ ከመደበኛ ዘይቤው ጋር እያዋሃደ ምታታዊ የሆነውን ቅኔውንና ግጥሙን መዝሙሩንና ተውኔቱን ያቀርብልናል። ዘይቤው ሁሉን አቀፍ ነው። ላብነት የሚከተሉትን ይመለከቷል። ነበልባል እሳት ከሐመልማል ጋራ፣ ውእየትና እርጥበት ሁለቱም በተራ፣ እሳቱ ሳይጠፋ ሐመልማል አይሎ፣ ሐመልማል እሳቱን ሳያጠፋ ውሎ፣ ከግንብ አስገብቶ በጎቹን ቀላቅሎ፣ ይህንን ድንቅ አየ ሙሴ ተከታትሎ። ዘመን እንዲህ አርጎ ስለምን ሲያስረዳ፣ ሰው እንግዳ አይሆንም ጊዜ ነው እንግዳ። ውሃ የባህሪውን ሲመጣ ሊያጠፋ፣ ውሃ ሲመጣ አይቶ እሳት ቢያንቀላፋ፣ አጥፊ እንዳያጠፋ ጠፊም እንዳይጠፋ፣ የመለኮት ግርማ ይህን ተዋህዶ መልካም አርጎ አስማማ። ወይንም አንዲት ላም ነበረች የአንድ ትልቅ ጌታ፣ ተወልድ ነበረ በዓመት መንታ መንታ፣ አላቢ ያለባት ጥጃዋን አክስታ፣ ቢሞትም ጥጃዋ እንቧ ስትል ገብታ፣ ያልባል በመላሾ ጠዋትና ማታ። ከላሞችም አለች ቀይ አለላ መሳይ፣ መቼ ለጌታዋ ላላቢዋ ሲሳይ፣ እሷን በመላሾ ደግሞ እያባበሉ፣ ሦስት ጊዜ አልቧታል ልብ አላት እያሉ። ወይንም ዓይኔን በዓይኔ እንዳላይ መስታወቱ ጠፍቶ፣ ዓይኔን ቆረቆረኝ በዓይኔ ጉድፍ ገብቶ፣ ዓይኔን በዓይኔ ማየት ችግር ሆነኝ ከቶ፣ ማን ነው የሚነግረኝ የዓይኔን ጉድፍ አይቶ። የዮፍታሄ አማርኛ ላይ ላዩን ቀላል ወይም የዋህ ነው። ከዚህም በላይ የዮፍታሄ ጽሑፍ ሁሉ ጌጡ አፋጀሽኝ ውስጥ አንዱ ባህሪ እንዳለው ማጠሩ ነው። እያንዳንዱ ስንኝ ወይም አረፍተ ነገር ተጨምቆ የወጣለት ዳግም ወይንም አብሰንት አረቄ ነው። ለመረዳት በብዙ ፈርጅ ማስተንተን ያስፈልጋል። የጽሑፉ ውበትም ሆነ ምስጢር በተነበበ በተተነተነ ቁጥር ሕያውነቱ ከፍ ከፍ ይላል፣ ያሽታል፣ ጣዕሙ እያደር ያመረቃል። ምናቡ በጣም ሰፊ ነው። ለምሳሌ ስለናያ ከምሲ እጻፈው ተውኔት ውስጥ ቀጥሎ የተጠቀሱት የማይዘነጉ ስንኞች ይገኛሉ። ጣልጣል አርግባቸው በእናቶ ይግለጡ፣ መፋቀር ይሻላል አትቆራረጡ፣ ጣትህ ረጅም ነው አያባንት ይቀጡ። የከምሲ ጓደኛ አያባንት ይቀጡ፣ ወይ ጠረን አካሌ ሽታው መጣፈጡ፣ ለወንዱም ለሴቱም ለሁሉ አለበሰው፣ የኮራው ልጅ ከምሲ የተበጣጠሰው። ኮምተራው ባንቲቀቱም ጣውንቶቹን ለመስደብ ተነሳና ለአዝማሪው እንዲህ እያለ ይነግረው ጀመር። ሱሪው የነጣጣ ጉተናው ያማረ፣ ዓይኑ ቢቁለጨለጭ ቢወድቅ ቢነሳ፣ እንኳን አምስት ብር አያገኝም ቤሳ። ወዲያውም አከታትሎ የባንቲቀጡ ጎባን የሚሆነው አትቸኩልብን አያ ባንት ይቀጡ፣ ብር ማጣታችን አልታወቀም ቁርጡ ይለዋል። ዮፍታሄ ንጉሴ የተለየ እንዳረቄ መርፌ የሚወጋ ዓይንና እጅግ የፈጠነ የተባ ጆሮ ነበረው። ለምሳሌ በተውኔት ድርሰቶች ውስጥ ከፈጠራቸው ባህሪያት መካከል እንዳጣ ወሮታ የሚሆን ሕይወት ያለው ነፍስ ያለው አማናዊ የሆነ ባህሪ አላጋጠመኝም። ለሱ መሰል ወይም አቻ ለመሆን ይችሉ የነበሩ ፍቅር እስከ መቃብር ውስጥ የሚገኙት ካርትሽ ይመርና አጋፋሪ ጉደታ ነበሩ። ዮፍታሄ የተውኔቱም ሆነ የግጥሙ መጻፍ በጣም የከረረ ነው። ለሱም ዘመን ሆነ ለኛ የማይታለፍ አተታ ነው። ለምሳሌ አፋጀሽኝ ውስጥ ስለ አርኩ መሄድ ሴቶች የዘፈኑት ሴቶች ተሰብስቡ ፍልውሃ ድረስ አርኩ መሄዱ ነው እንድንላቀስ ሂደዋ ሂደዋ ምን ልበልህ እኔ ዋስን ቁን ይዞ ይከተልህ አይኔ የሰው አገር አፈር በዘንግ የተማሰው ያንን አካላቱን ከቶ እንዴት ለበሰው ጫማዬ ያውልህ ከግሬ ላይ ወለቀ አርኩ ደና ክረም ዋችን አለቀ። ዮፍታሄ በዚያ በብዕሩ አንዴ ሲሰነዝር ስሜትን የሚወር የሚያጥለቀልቅ ኃይለ ቃል ውስጥ ይከተናል። ጠላ በቅምጫና እንጀራ ባገልግል ልላክልህ ወይ ይጣፍጥ እንደሆን የስደት ሲሳይ አይኔን ሰው አማረው አይኔን ሰው አማረው የሰው ያለህ የሰው። ዮፍታሄ የተውኔቱም ሆነ የግጥምና የቅኔ ብዕሩ ዓላማ በተቀዳሚ ኢትዮጵያ ነበረች። ምዕራብ ወለጋ ሆኖ በ1929 ዓመተ ምህረት ከጻፋቸው መዝሙር ውስጥ ቀጥሎ የተጠቀሱት ስንኞች ይገኛሉ። ሰምና ወርቁን አስተውሎ ይመለከቷል። ድንግል ሀገሬ ሆይ ጥንተ ተደንግሎ ሕፃናቱ ታርደው ያንቺም ልብ ቆስሎ ልጅሽ ተሰደደ አንቺን ተከትሎ የሕፃናቱን ደም አዘክሪ ብሎ አስጨነቀኝ ስደትሽ እመቤቴ ተመለሺ አዳም አባታችን ደከመህ ምንኛ ስናውቅ እንዳለበት በገነት ምቀኛ በገዛ ርስታችን ሲገባ ቀማኛ ወደ ውጭ አንቀርም ተለይተን እኛ። ለኢትዮጵያ የነበረው ጭንቅ ስለ ኢትዮጵያ በተባለው መዝሙር ውስጥ በጉልህ ተገልጧል። መዝሙሩን የጻፈው በ1929 ዓመተ ምህረት ካርቱም በነበረበት ጊዜ ነው። ምንም ባነበረሽ ከራሄል ያነሰ እንባይ መልስም እንባ ጊዜው ካልደረሰ መራራው ሐዘንሽ እንባ ያፈሰሰ የልጆችሽ ርስት እንዴት ተወረሰ አዲስ አበባ ውባሽ ከርቀዘባ አይባባ ልብሽ አይባባ አይባባ ልብሽ አይባባ ልጆችሽ ልጆችሽ ሳይሆኑ ቢቀሩ አንቺን ለማጽናናት ሰዎችም ሲፈሩ ደርሷል የዋይታሽ ቃል ራማ ከበሩ ጊዜ ያለው ሊመለስ የስደትሽ ክብሩ። ቀንጌታ ዮፍታሄ ንጉሴን ለጊዜው ለማስታወስ ያህል ከዚህ በላይ የተጻፈው በቂ ሳይሆን አይቀርም። ጽሑፉን ለማጠቃለል ዮፍታሄ ትንሽ አማርኛ በሚል ርዕስ በ1924 ዓ.ም የጻፈውን አጭር ግጥም እጠቅሳለሁ። ወዳጅና ወዳጅ ምንም ቢፋቀሩ እንቁጣጣሽ የለም ሰው ሁሉ ባገሩ በጣም ብናስፋፋ ፍቅር እንደዋዛ ብቻ የኛ ነገር እንቁጣጣሽ በዛ። ላላ ፕሮግራማችን በዚሁ ይተናቀቃል። የነኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናስተማለን። ለናምሹ